ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል። ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንስል ጀምሮ አብረናችሁን ቆያለን። ዛሬም በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው። እናንተም አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን።
የምሽቱ የመጀመሪያው ዘገባችን ከአእምሮ ጤና ጋር የተያያዘው ነው። በኢትዮጵያ ስራ አጥነትን ጨምሮ አሁን ላይ ያለው ሀገራዊ ሁኔታ ወጣቶችን ለድባቴ እንዲጋለጡ እየደረጋቸው እንደሚገኝ አንድ ባለሙያ ተናገሩ። የስነ ልቦና ባለሙያው ዳዊት ላቀው እንደ ድባቴ ባሉ የአእምሮ ጤና ችግሮች የሚጠቁ ሰዎች በጊዜው ካልታከሙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩም አመላክቷል። የጤና ሚኒስቴር በበኩሉ የችግሩን መባባስ እንደሚገነዘብ አስታውቋል። ከሚመለከታቸው አካላት ጋር በመሆንም በወጣቶች የአእምሮ ጤና ሕክምና ላይ እየሰራው ነው ሲል ተናግሯል። በዚህ ዙሪያ ዘገባ ያሰናዳው ማማዋየ ነው ተጨማሪ ያለው።
ከቅርብ ጊዜያት ወዲህ ወጣቶች በማህበረሰብ የትስስር ገጾች ሳይቀር በአእምሮ ጤና ችግር እንደታወቁ ሲናገሩ ማየት እየተለመደ እንደመጣ የስነ ልቦና ባለሙያውን ጨምሮ ያነጋገርናቸው አስተያየት ሰጪዎች የሚጋሩት ሀሳብ ነው። በአዲስ አበባ የምትኖረው ሜላት ንጉሴ ከማህበራዊ መገናኛ ገጿ በዋናነት ፌስቡክን በመጠቀም ለረጅም ጊዜ ስራ ባለማግኘታቸው ተስፋ የቆረጡ ወጣቶችን ከቀጣሪ ድርጅቶች ጋር ታገናኛለች።
ማህበራዊ ሚዲያው ላይ በፊት አንዳንድ እርዳታዎችን ለማድረግ እንሞክር ነበር። ጓደኞቼ ጋር ሆነን ያ እርዳታ እንደቀጠለ ነው። አረጋውያንን ማገዝ፣ የካንሰር ህሙማንን ድጋፍ ማድረግ፣ የተለያየ ቦታ ድጋፍ እንሰራለን። ከቅርብ ጊዜ ወዲህ ግን በጣም ብዙ ወጣቶች በውስጥ የሚነግሩኝ ስራ ማጣት ሆነ። ተመርቀን ቁጭ አለን ስራ አጣን ሲሉ ለምን ስራ አልፈልግም ብዬ መፖስት ጀመርኩኝ። ድርጅቶቹን ለምን ስራ እዚህ ማህበራዊ ሚዲያ ላይ አምጡና እኛ ስራ እንፈልግ እዚህ ያለው ወጣት ይጠቀም ባካቸው የሚል ነገር አስተላለፍኩኝ። ከዛ በኋላ ኦልሞስት አሁን አመት ሊሞላው ነው፣ በየቀኑ ስራ ይላክልኛል። ደግሞ ወደ ማህበራዊ ሚዲያ መጥቼ ፖስት አደርገዋለሁ። ሰዎች ተወዳድረው ሄደው እዛ ተፈትነው ወደ ስራ ይገባሉ። ስለዚህ በምችለው አቅም እኔ እዛ ጋ ያለውን ያለምንም ክፍያ አሰሪና ሰራተኛውን ለማገናኘት ነው።
እስካሁን 600 ወጣቶች ስራ እንዲያገኙ ማገዟን ሜላት ትናገራለች። ከ50 ሺህ በላይ ተከታዮች ባለው የፌስቡክ ገጿ ወጣቶች በቀቢጸ ተስፋ ስሜት ላይ ሆነው የሚልኩላት መልእክቶች ለዚህ የበጎ ፍቃድ ተግባር እንደ ግፋፋ ትናገራለች።
የቤተሰብ ሸክም ሆንኩኝ፣ ከጓደኞቼ በታች ሆንኩኝ፣ ራሴን መቀየር አልቻልኩም፣ ገንዘብ ተቸገርኩኝ ነው የብዙ ምክንያት። እና እውነት ለመናገር እንደዚህ አይነት ሜሴጅ በቀን 10-15 ይደርሰኛል። አሁን ላይ መፍታት የምችለውን ወደ ህዝቡ ማምጣት የምችለውን ስራም ከሆነ ስራ አግዟቸው ማለት የምችለውን አግዛለሁ። ያንዳንዱ ደግሞ ትንሽ ከበድ ሲል ደግሞ ሳይካትሪስቶች እንዳናገሯቸው አደርጋለሁ። ታውቋል፣ የሶሻል ሚዲያው ደግሞ የሚያሳይክ በጣም ብዙ መልካም ነገሮችን ነው። እኔ ለምሳሌ ስበላ፣ ስጠጣ፣ ስዝናና ነው ፖስት ላደርግ የምችለው አይደለም። አብዛኛው ፌስቡክ ያለው ማህበረሰብ እንደዛ ነው። መጥፎ ልብስ ለብሰ ቆሽሸክ ምናምን የምታሳየው ነገር የለም። እና እነዛ ሰዎች ምንድን ነው የሚመስላቸው? ሁሉም ሰው እየተዝናና እየበላ እየጠጣ ጥሩ ኑሮ እየኖረ ግን እነሱ ብቻ ቤት ውስጥ የቀሩ እነሱ ብቻ ስራ ያጡ ይመስላቸዋል። እኔ በተቻለ መጠን እንግዲህ እኔ በአቅሜ ማድረግ የምችለው ምንድን ነው፣ አንድ ወጣት ተስፋ ሲቆርጥ ምን ሆንክ ብዬ ስጠይቅ ስራ ነው የምፈልገው፣ ይህን መማር ፈልጋለው፣ ይሄ ያመቻችሁልኝ የሚለኝን እሞክራለሁ። በቃ ማህበራዊ ሚዲያ ላይ እና እንድንሰማቸው የሚፈልጉ እንድናወራቸው የሚፈልጉ አሉ፣ ሰው ያጡ ሰዎች አሉ። እና ከፍተኛ እንጃ የዛሬ አመት ከምልስ በላይ አሁን ደግሞ ብሶ ነው የመጣው እዛ ላይ ያለው ነገር፣ ድባቴው፣ ተስፋ መቁረጡ፣ የኑሮ ውድነቱ ሰው በጣም እንደዚያን ነገር እንዲያስብ ተስፋ እንዲያጣርጎታል።
በኢትዮጵያ የአጠቃላይ ህዝቡን ከፍተኛ ቁጥር የሚይዙት ወጣቶች የአእምሮ ጤና ከቅርብ ጊዜያት ወዲህ የመነጋገሪያ ርዕሰ ጉዳይ እየሆነ መጥቷል። የስነ ልቦና ባለሙያው አቶ ዳዊት ላቀው እንደሚሉት የወጣቶቹ አስተዳደግ በአእምሮ ጤና ላይ የራሱ ተጽዕኖ ይኖረዋል። ይሁንና ወቅታዊ አገራዊ ሁኔታውና በብሔራዊ ደረጃ አሳሳቢ እንደሆነ የተገለጸው ስራ አጥነት ተጠቃሽ የችግሩ ምክንያቶች ተደርገው ይወሰዳሉ።
አሁናዊ ሁኔታው ጦርነት ላይ ነው ያለችው አገሪቷ። ወጣቶችን ኢንካሬጅ የሚያደርግ የትምህርት ፖሊሲ የለም። እንደውም በተቃራኒው የሚሰማው ነገር መውደቅ ጥሩ ያልሆነ ነገር ነው። በስራ ላይ ደግሞ የሚታየው ከሆነ ወጣቶች ብዙ ስራ የማግኘት እድላቸው አገራችን ላይ በጣም ዝቅተኛ ነው። ዝቅተኛ የሆነበት ደግሞ የራሱ ምክንያቶች አሉት። ሀገሪቷ ያለችበት ሁኔታ አለ። ስለዚህ እነዚህ ሁሉ አሉታዊ ተጽዕኖን የሚያመጡ፣ ጭንቀትን፣ ድብርትን የሚያመጡ፣ ተስፋ መቁረጥን የሚያመጡ እንዲሁም እነዚህ አሁን የጠራናቸው ነገሮች ሁሉ ሰዎች ነጻ ለማውጣት ራሳቸውን ከዛ ጥያቄ አእምሯቸው ላይ ከሚፈጥርባቸው ድብርትና ጭንቀት ውስጥ ነጻ ነፃ ለመውጣት ስደትን አንድ አማራጭ የሚወስዱ አሉ። እንደገና ደግሞ የወንጀል ስራዎችን እንደ አማራጭ የሚወስዱ አሉ። ሱስ ውስጥ ተዘፍቆ ወይም ሱስ ውስጥ ሆኖ ደግሞ ራስን መርሳት የሚፈልጉ ሰዎች አሉ። ከዛ ሲያልፍ ደግሞ ራሳቸውን ለማጥፋት የሚነሱ ሰዎች አሉ።
የዓለም ጤና ድርጅት ከ10 እስከ 19 ዓመት የዕድሜ ክልል ውስጥ ከሚገኙ አዳጊዎችና ወጣቶች መካከል ከሰባት ሰዎች አንዱ የአእምሮ ጤና ችግር ተጠቂ ነው ይላል። ይህም ቁጥር ከዓለም የችግሩ ጠቅላላ ተጠቂዎች 14 በመቶን ይሸፍናል። ማህበራዊ የትስስር መድረክ በመጠቀም ወጣቶችን እያገዘች የምትገኘው ሜላት ንጉሴ ከቅርብ ጊዜያት ወዲህ እጅግ በከፋ ተስፋ የመቁረጥ ስሜት ውስጥ ነው። ራሳቸውን ስለማጥፋት የሚነግሯት ወጣቶችም ስለመኖራቸው ትናገራለች።
ለምሳሌ ትናንትና አንድ መልእክት ደርሶኝ ነበር። ከአንድ ልጅ መኖር ደክሞኛል፣ ተልችቶኛል፣ ስራ ማጣት፣ ተስፋ ማጣት፣ ከሀገር ለመውጣትም ሞክሬ ሁሉም ነገር አልተሳካም እና በቃ ከዚህ በኋላ መኖር አልፈልግም። እንደ ጓደኛ ነው እንግዲህ ልታማክረኝ የመጣችው እና እኔ ላረግላት የምችለውን ነገር ሁሉ እየሞከርኩኝ ነው ያለው። እውነት ለመናገር እኔ አሁን አውርተን ከዛ በኋላ የሆነ ነገር ሀፕን ያደረገባቸው ሰዎች አላጋጠሙኝም እስካሁን እግዚአብሔር ይመስገን። በምችለው መጠን ሐኪሞች ስላሉ ከእነሱ ጋር አገናኛቸዋለሁ ቶሎ ብዬ በምችለው ሰዎች እንዲያወሯቸው እኔም እንዳወሯቸው ነው ማረገው። ግን ከምል በላይ በቃ 90% ዲሳይድ አድርገው ነው ያሉት።
እንደ ድባቴ ባሉ የአእምሮ ጤና ችግር የሚጠቁ ሰዎች በወቅቱ የባለሙያ ምክር ካላገኙ መጨረሻ ላይ ራስን ወደ ማጥፋት እንደሚያመሩ የሥነ ልቦና ባለሙያው ዳዊት ላቅ ያሳስባል። ይህም ነገሮችን አጨልሞ ከማየትና መፍትሄ እንደሌላቸው አድርጎ ከማሰብ እንደሚመጣም ያስረዳል።
ለአንዳንድ ሰው የሚመጡበትን ቻሌንጆች የቤተሰብም ይሁን የአካባቢም ይሁን የስራ ቦታም ይሁን የኑሮም ይሁን የሚመልስባቸው መንገዶች አሉታዊ ላይሆኑ ይችላሉ። ያንን እንደምንም ብሎ ጥሮ አልፎ ሌላ ማንነት ገንብቶ ሊወጣ ይችላል። አንዳንድ ሰው ደግሞ የሚመጡበትን የህይወት ጥያቄዎች ወይም ደግሞ በህይወቱ በስራው በኑሮ ላይ የሚያጋጥሙትን ነገሮች አጨልሞ ማየት፣ ባሉታዊ መንገድ ማየት፣ ተስፋ መቁረጥ፣ እንዲሁም ደግሞ መውጫ መንገድ የለም ብሎ ማሰብ መጨረሻ የሚያመጣው ነገር ምንድን ነው? ራስን ማጥፋት ነው። ግን ብዙ ስቴፖችን ያልፋሉ። በጣም ራሳቸውን ያገላሉ። አሉታዊ ስሜታቸውን፣ ከሰዎች ጋር መግባባት ያቅታቸዋል። ስራ ቦታ መስራት ያቅታቸዋል። በባህር የተለየ ባህሪዎችን ያመጣሉ። አንዳንዶቹ ደግሞ ሰላማዊ ህይወት እየኖሩ ሳናቀው ሳይታወቅ ድንገት ራሳቸውን የሚያጠፉበት በጣም ብዙ ስነ ልቦናዊ ጫና ይደርስባቸዋል።
የስነ ልቦና ባለሙያው አቶ ዳዊት በወጣቶች ላይ እየተፈጠረ ያለውን ስነ ልቦናዊ ጫና በማቃለል የአእምሮ ጤናቸው መጠበቅ እንዲቻል መንግስት፣ የብዙሃን መገናኛውና የሚመለከታቸው አካላት ሁሉ ለጉዳዩ የተቀናጀ ትኩረት ሊሰጡት ይገባል ይላሉ።
አካባቢያቸው ላይ፣ ቤተሰባቸው ላይ የሚፈጠረውን እንኳን እንዲያውቁ ሰዎች ግንዛቤ ያስፈልጋቸዋል። ግንዛቤው ከሌለው፣ ትምህርቱ ከሌለው፣ እውቀቱ ከሌለው አንድ ማህበረሰብ፣ አንድ ቤተሰብ ውጤቱን እንደዚህ ሰው ራሱን ሲያጠፋ ስነ ልቦናው ተጎድቶ ሱስ ውስጥ ሲወድቅ ወይም ደግሞ ሌላ የወንጀል ስራ ውስጥ ሲወድቅ እነዚህን ውጤቶቹን ነው የምናያቸው። ውጤቱን እያየን ውጤቱ ላይ እየተነጋገርን ከምንሄድ ምክንያቶቹን፣ መነሻዎቹን በደንብ ሚዲያዎች መስራት አለባቸው። የሚመለከታቸው ባለድርሻ አካላቶች በደንብ እዚህ ላይ ሪሰርች መሰራት አለባቸው። ባለሙያ ማሳተፍ አለባቸው። ውይይቶች፣ ዶክመንተሪዎች በደንብ በስፋት መሰራት አለባቸው ብዬ አምናለሁ።
የጤና ጥበቃ ሚኒስትር ዴኤታ ዶክተር አየለ ተሾመ የወጣቶች የአእምሮ ጤና ህመም ተጋላጭነት እየጨመረ በመምጣቱ ላይ ይስማማሉ። ሚኒስቴራቸው በመዋቅርም ሆነ በተደራሽነት ረገድ ለጉዳዩ ትኩረት ሰጥቶ እየሰራ እንደሆነም ለአሜሪካ ድምፅ ተናግረዋል።
ቅድሚያ ሲሰጠው በምንድን ነው ሲባል፣ አንደኛ ይህንን ችግር ሊፈታ የሚችል መዋቅራዊ ስራ መስራት ነው። ስለዚህ በመዋቅር ላይ ከፖሊሲ ጀምሮ ስትራቴጂዎችን፣ ማስፈጸሚያ ሰነዶችን ተዘጋጅተው እንዲፈጸሙ ማድረግ ነው። ቅድሚያ መስጠት ማለት ይሄ ነው። ይህን ተከትሎ ደግሞ በቂ ሰው ኃይል መመደብ፣ ለዚያ የሚያስፈልግ በጀት መመደብ፣ ከዛ በኋላ ቀጥሎ የሚሆነው ተደራሽነት ነው። ተደራሽነት ማለት በተቋማቶች ውስጥ የአእምሮ ጤና ከሌሎች ጤና አገልግሎቶች ጋር ትኩረት አግኝቶ ተቀናጅቶ የሚሰራበትን አሰራር እስከ ታችኛው መዋቅር ድረስ መስራት ነው። ስለዚህ እነዚህ ነገሮች በሙሉ ተሰርተው በአሁኑ ሰዓት ከፍተኛ ባለሙያዎችን በሁሉም ቦታ ማዳረስ ስለማይቻል ልዩ ስልጠና የወሰዱ ከመካከለኛ የሙያ ደረጃ ላይ ያሉ፣ ለምሳሌ በነርሶች ላይ ያሉ በአእምሮ ጤና የተለየ ስልጠና እየወሰዱ በሁሉም ቦታ ተደራሽ ለማድረግ እየተደረገ ነው። ካለው ስፋት አንጻር በሙሉ ተዳርሷል? አልተዳረሰም። ገና ቀጣይ ስራዎች ይፈልጋሉ። ጤና ኢንሹራንስ ስርዓታችን ውስጥም ተካቶ ዜጎች የአእምሮ ጤና ችግር ሲኖር በቀላሉ የአእምሮ ጤና አገልግሎት ተደራሽ የሚሆንበት ስርዓት ተዘርግቶ እየተሰራ ነው ያለው።
አንዳንዶቹ የተለየ ጣልቃ ገብነት በመንግስት በኩል ያስፈልጋል፣ በተለይ በዚህ ጉዳይ የሚሰሩ ዓለም አቀፍ ተቋማትና አገር ውስጥ ያሉ አገር በቀል ያሉ ተቋማትን የሚያስተባብር አካልም ይፈልጋል የሚልም ሀሳብ አላቸው። ምናልባት እናንተ በዚህ በኩል የራሳችሁ የሆነ ያሰባችሁት ነገር አለ?
ይሄ አሁን ካለው ነባራዊ ሁኔታ የበለጠ ተጋላጭነት በመጨመሩና ሰፊ ስራ ይፈልጋል። አንዳንዶቹ ደግሞ ነባራዊ ሁኔታዎች ለዚህ የማይፈቅዱ እንደምታውቀው በተለያየ የጸጥታ ችግር እና በተለያየ ቅድሚያ የሚሰጣቸው ሽኩሬ በመብዛታቸው መጓደሎች ሊኖሩ ይችላሉ። ስራው እንደ ስራ ግን ተቀናጅቶ እየተሰራ ነው ያለው። አንተ ባልከው እና የበለጠ ጣልቃ ገብነትም ባለው ተጠናክሮ መስራት የሚለው ነገር በተለይ ደግሞ ቅንጅት ከትምህርት ቤቶች ጋር ሌሎችም ሴክተር መስሪያ ቤቶች ጋር በጋራ መሰራት ያለበትን ግን ማጠናከር አለበት የሚለውን የምወስደው ነው። ትክክል ነው።
የወጣቶች የአእምሮ ጤና ችግርን በዘላቂነት ለመፍታት አገራዊ ሁኔታውን በመቀየር ተስፋን የሚያጭር የተሻለ ሁኔታ መፍጠር እንደሚገባም ባለሙያዎች ይመክራሉ። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
መሰናዷችን ይቀጥላል። ከዚሁ የስራ ፈጠራ ርዕሰ ጉዳይ ሳንወጣ ዘ ዲስረፕተርስ ዴን አዲስ አበባ ውስጥ ያሉ በተለያዩ የስራ ዘርፍ ላይ እየሰሩ የሚገኙ ስራ ፈጣሪ ወጣቶች የመሰረቱት ማህበረሰብ ነው። ወጣቶቹ በሳምንት አንዴ በመሰባሰብ ኤልኤልኤክስ ኢትዮጵያ የተሰኘ ተቋም ባመቻቸላቸው ስፍራ ላይ እየተሰባሰቡ የሚያጋጥሟቸውን ተግዳሮቶችና ልምዶቻቸውንም ይጋራሉ። ዲስረፕተርስ ማለት ያለውን የሚለውጥ የሚቀይር በሚል የሚያዝ ሲሆን የስራ ፈጣሪ ማህበረሰቡ በንግዱ ዘርፍ የመረዳዳትና ትስስርን የመፍጠር እንዲሁም ደግሞ ተጽዕኖ መፍጠር የሚችል ማህበረሰብን የመገንባት ህልም ይዞ እየሰራ ይገኛል። ከአጋር መስራቾቹ ዶክተር ታምራት ሱልጣንና አበነዘር ባዬ ጋር ቆይታ አድርጌ ያሰናዳሁት ዘገባ ተከታዩ መሰናዷችን ነው።
በየግላቸው ስራ ፈጠራ ላይ የተሰማሩ 5 ወጣቶች የሚያጋጥሟቸውን ተግዳሮቶች እየተገናኙ በሻይ ቡና መማከር ጀመሩ። በዚህ ግንኙነትና ስብስብ ያገኙትን ጥቅም ግን ለብቻቸው ሊተውት አልወደዱም። ይሄ ቡድን ዘ ዲስረፕተርስ ዴን የተሰኘውን የጀማሪ ስራ ፈጣሪዎች ማህበረሰብ እንዲመሰረት ማድረጉን አጋር መስራች የሆኑት ዶክተር ታምራት ሱልጣንና አበነዘር ባዩ ይናገራሉ። በቅድሚያ አበነዘር ባዩ፣
መነሻ የነበረው ነገር ምንድነው? ከኛ ጋር አብሮ ኦፖርቹኒቲ ዛሬ ማድረግ አልቻለም። ቻይና ስለሆነ በስራ ምክንያት ያለው ከኛ ጋር የነበረው መጀመሪያ የዲስራፕሽን ኮንሰፕት የተነሳው ዮሐንስ ይባላል እና ቻይና እዛ ስራ ቆይቶ በኮቪድ ምክንያት ወደ አዲስ አበባ የመጣው በመጣበት ሰዓት እዚህ ቢዝነስ መጀመር አስቦ ነበር። ነገር ግን ኢትዮጵያ ውስጥ ቢዝነስ ለመጀመር ያው የተወሰኑ ጊዜያቶች ቆይቶ ስለመጣ ማንን መጠየቅ እንዳለበት፣ ምን መንገድ ተከትሎ ቢዝነስ መጀመር እንዳለበት፣ የተለያዩ ነገሮችን ሊያሳውቁ የሚችል አንድ ቦታ የተጠናከረ መረጃ ማግኘት አልቻለም። እንደ ኮሚኒቲም ደግሞ እንደ ማህበረሰብ የተዋቀረ ነገር አልነበረም። ስለዚህ ምን ያደረገው ኢወዝ ጀስት እንትን የሆነ ካዥዋል የሆነ ነገር ነበር የነበረው። ቅዳሜ እስኪ እንገናኝና የቴክ ወይም የቴክኖሎጂ ሴክተር ላይ ያለ ቴክኖሎጂ ሴክተር ላይ ሌሎችም ሴክተሮች ላይ ያለ ሰው ለምንድን ነው ቡና እየጠጣን ሳምንቱ ሙሉ ቢዝነስ ለመጀመር የሚያስብ የሚያጋጥማቸው ቻሌንጆች ምንድን ናቸው? ምን አይነት እድሎችስ አሉ? እነሱን እናውራ በማለት ነው የተጀመረው።
ዶክተር ታምራት ሱልጣን ዘ ዲስረፕተርስ ዴን የተሰኘው ቡድን በየሳምንቱ ከስራ ፈጣሪዎች ጋር በነጻ በመሰባሰብ በጋራ ስለ እቅድ፣ በጀት፣ የስራ ትስስር የመሳሰሉ ጉዳዮች ላይ የሚመክር እንዲሁም ደግሞ የትምህርትና የፖድካስት መርሃ ግብር የተቀረጸለትም ነው ይላል።
ዘ ዲስረፕተርስ ዴን ወጣት ስራ ፈጣሪዎች እና አዲስ ንግድ ጀማሪ ወጣቶች የሚገናኙበት እና አዲስ ንግድን በመመስረት ላይ ያሉትን ቻሌንጆች አብረን የምንወያይበት ከዚያም አዲስ ንግድ ለመመስረት የሚያስፈልጉን ግብዓቶች እርስ በእርስ በመደጋገፍ የምናገኝበት ማህበረሰቡ እና ማህበረሰቡ በወጣቶች እና በስራ ፈጣሪዎች ከዛም ባሻገር ደግሞ ከጥቃቅንና አነስተኛ ጀምሮ እንደ አዲስ እንደ ስታርታፕ ያሉ ስራዎችን የሚሰሩ ወጣቶች በተለያዩ መንገድ የሚገናኙባቸው ናቸው እና ይሄ ማህበረሰብ የወጣቶቹን ችግር በወጣቶቹ በስራ ፈጣሪዎቹ እንዲፈታ ለማድረግ ያለን እና በብዛት ሴክተሩ ላይ ራሳችን መቆየታችን የተነሳ ችግሮቹ በደንብ እናውቃቸዋለን። እንደኛ አይነት ደግሞ ችግሮቹን የሚያውቋቸው ደግሞ ስራ መፍጠር አዲስ ንግድን መጀመር የሚፈልጉ ወጣቶች ደግሞ ችግሮቻችን ስለሚገኙ አብረን ሆነን በመወያየት በመማማር እርስ በርስ በመደጋገፍ የተቻለንን በመፍጠር ያለውን ምህዳር ለማስፋት ነው የምንጥረው። እዚህ ላይ ነው ፎከስ አድርጎ የሚሰራው።
ከአምስት ዓመታት በፊት በግሉ ስራ ጀምሮ እንዳልተሳካለት የሚገልጸው አቤኔዘር ዘ ዲስረፕተርስ ዴን ማለት በስራ ፈጣሪዎች መካከል ያለውን የስራ ባህር የሚቀይርና የሚለውጥ አስተሳሰብ ላይ የተመሰረተ ነው ይላል።
ከአምስት ዓመት በፊት የራሴ የሆነ የሶፍትዌር ካምፓኒ ለመጀመር አስቤ ከጓደኞች ጋር የተወሰነ ከተንቀሳቀስን በኋላ ብዙ የማናውቃቸው ነገሮች ስለነበሩ ብዙ እንዲያደርጉ ብሎ የሚመከር ሰውን ባለመኖሩ ከተወሰነ ጊዜ በኋላ ከስረን ተዘግቷል። ስለዚህ ያም ቁጭት ስለነበረብኝ እንደዚህ መጀመር የሚያስቡ ከዛም ባለፈም ደግሞ ጀምረው ደግሞ ፌል ያደረጉ እስኪ ተገናኝተን እንደ ኮሚኒቲ ብናወራ ይሻላል ከሚል የተጀመረው። ስለዚህ አጀማመሩ በቀዳሚ ተገናኝተን ቡና እየጠጣን እናወራለን። ቡና እየጠጣን ስለ ቢዝነስ እናውራ፣ ሌላ ቦታ ከሆኑን ስለ ቢዝነስ ብናወራ ይሻላል ተብሎ የተጀመረ ዲስራፕተርስ ስም የተሰጠበት ምክንያት ያው አንዱ ስታርታፕ ካራክተሪስቲክስ መካከል ባህሪያት መካከል አንዱ ከዚህ በፊት የተለመደውን ነገር ዲስራፕት የተለመደውን ነገር አይሮ ባልተለመደ ነገር መስራት ኢኖቬሽን ማለት ምሱ ስለሆነ፣ ስለዚህ ከዚህ በፊት ይታወቃል። ከዚህ በፊት የተለያየ ኢትዮጵያ የተለያየ ቢዝነስ ኤሪያ ላይ የሚሰራ ሰው እርስ በርስ ይፎካከራል እንጂ አብሮ ተባብሮ እየተደጋገፈ ወደፊት ማደግ የሚባለውን ነገር አይቻላል ሊኖር ይችላል። ነገር ግን እንደዚህ ትልቅ በኮሚኒቲ ደረጃ አይቻላል እና እስኪ ይህንን ስታተስ ኮ እንቀይር፣ እስኪ አብረን አንድ ላይ ተባብረን ከተለያየ ሴክተር ላይ የሚመጣ ሰዎችን አንድ ላይ ተባብረን የተሻለ ነገር ለራሳችንም ከዛ ባለፈም ደግሞ ለኮሚኒቲውም ክሬት እናድርግ በሚል ነው ዲስራፕተርስ።
የስራ ፈጠራ ማህበረሰቡ ከተመሰረተ አጭር ጊዜ ቢሆንም እጅግ ብዙ ውጤቶችን ማሳካት መቻሉንም ዶክተር ታምራት ይገልጻል።
ከተመሰረተ አሁን 7 ነው። ሲመሰረት ገና 3 ስራ ፈጣሪዎችን ንግድ ወደ ንግዱ መግባት የሚፈልጉ ወጣቶች ብቻ ነበር ያሳትፍ የነበረው። አሁን ላይ ከ2000 በላይ ወጣቶችን በማህበራዊ ሚዲያ እንደገና ደግሞ በየጊዜው በምናዘጋጃቸው መርሃ ግብሮች ላይ ማሳተፍ ችለናል። አሁን ላይ ወደ 5 የሚጠጉ መርሃ ግብሮች አሉን። እነዛም መርሃ ግብሮች አንደኛው በየሳምንቱ የምናዘጋጀው ኮፊ ሚታፕ ነው። ከሱ ሻገር ግን ዲስራፕተርስ አካዳሚ የምንለው ደግሞ ለስራ ፈጣሪዎች እና ደግሞ ወደ ንግዱ ዓለም ለመግባት የሚፈልጉ ደግሞ ስልጠና የምንሰጥበት ራሱን የቻለ ደግሞ መርሃ ግብር አለን። አንዳንዶቹን መርሃ ግብሮች ኦንላይን ነው የምንሰጣቸው፣ አንዳንዶቹን ደግሞ በአካል ነው የምንሰጣቸው። እስካሁን 1 የመርሃ ግብር አዘጋጅተናል፣ ትምህርታዊ መርሃ ግብር። ከዚህም በኋላ ደግሞ በተከታታይነት እናዘጋጃለን። ከዛ ባሻገር ግን ዲስራፕተርስ ሚዲያ ላይ ደግሞ ፖድካስቶች በተለይ ደግሞ ወጣቶች ወደ ስራ ለመግባት ወደ ስራ ፈጠራው ዓለም ከዛም ደግሞ ወደ ንግድ ፈጠራው ዓለም ለመግባት በጣም ከሚጉታቸው ነገር አንደኛው ብዙ የሆኑ መረጃዎች በየማህበራዊ ገጾች ቢሉ በአማርኛና ሊረዱት በሚችለው መልክ ተቀይረው አልተሰሩም። እነሱ በአማርኛ ወጣት ሊረዱት በሚችሉት መልክ የትኛውም አካባቢ ላይ ያለ ወጣት ሊረዳ የሚችለውን መራሉ በመፍጠር ወጣቶች የሚማሩበትን የሚዲያ ፕሮግራሞችን ይለናል።
ተቋሙ በመላው ኢትዮጵያ ያሉ ወጣቶችን የማስተሳሰርና የማደግ ህልም ያለው ሲሆን በሐዋሳና አዳማ እንቅስቃሴዎች መጀመራቸውንም ጋር መስራቾቹ አስረድተዋል። በተጨማሪም ከኢትዮጵያ ውጪ በዋሽንግተን ዲሲና አካባቢ ያሉ ኢትዮጵያውያን ስራ ፈጣሪዎችም አባል እንዲሆኑ ህልም አለው ዶክተር ታምራት። በድጋሚ
እየጀመርን ያለ ነው። የኛ ኮሚኒቲ ውስጥ ወደ 4 ሴሽን አካባቢ የኢትዮጵያን ዲያስፖራዎች ኢትዮጵያ በሚመጡበት ጊዜ የእኛ ኮፊ ሚታፕ በብዛት ይጎበኙታል። እስካሁን የጎበኙ ብዙ ዲያስፖራዎች አሉ። ከጎበኙም በኋላ ጎብኝቶ አይቀሩም። አሁን ላይ ቻይና፣ ከቻይና ውጭ ደግሞ ዲኤምቪ ቅድም እንዳልኩ ማህበረሰቡን ለማስጀመር ይህንን እንቅስቃሴ በኢትዮጵያ ማህበረሰብ ለማስጀመር ብሎም ደግሞ የኢትዮጵያ ዲያስፖራ ኢትዮጵያ ውስጥ ስራ የሚፈጥሩ ወጣቶች የሚደግፉበትን ሁኔታ ለማመቻቸት እየሰራ ነው።
አቤነዘር ባዩ ዘዲስረፕተርስ ዴን ስላለው የነጥብ አያያዝ እና ለየት ያለ የአሰራር ዘዴም እንዲያስረዳል።
እየተሰራ ያለው አንዱ የራሳችን የሆነ ፕላትፎርም ለማዘጋጀት እየጣር ነው። ያ ፕላትፎርም ምንድነው አይዲያው? ኮሚትመንትን እያንዳንዱ ኮሚኒቲ ላይ እኛ ምንም አይነት ገንዘብ አንጠይቅም። ፍሪ ኦፍ ቻርጅ ነው ኤቭሪቲንግ እየሰጠን ያለ ነው። ስለዚህ የምናደርገው ነገር ምንድን እያንዳንዱ ሰው ኮሚትመንት ግን ወደ ገንዘብ መቀየር፣ ወደ ኮይን የመቀየር ሀሳብ ነው። ስለዚህ ቅዳሜ አንድ ሰው ኮፊ ሚታፕ ላይ ሲመጣ ወይም ሸና ሰዓቱ ላይ ሲመጣ ፕላትፎርሙ ላይ ሬጅስተር ያደርጋል። ስለዚህ በሚመጣበት ሰዓት 10 ኮይን ከሆነ 10 ኮይን ይሰጠዋል። ማስተር ክላስ መቶ ሲሰጠው 10 ኮይን ከሆነ 10 ኮይን ይሰጠዋል። ስለዚህ እነዛ ኮይኖችን ሰውስ የሚሰበስብና ነገ ሜንሽፕ የሚፈልግ ከሆነ ያንን ኮይን ነው ወደ ሜንሽፕ የሚቀይረው። ነገ ኮሚኒቲ አሁን ቪ ላይ ቻይና ላይ ሌሎችን ቦታዎች ላይ ልንሰራ የምናስባቸው ነገሮች ገንዘብን ጀሬት ያደርጉልን ብለን እናስባለን እና ጀሬት በሚደረግበት ሰዓት ከሚዲያ ከፖድካስቱ ጀሬት የሚደረጉት ገንዘቦችን የኮሚኒቲ ሜምበሮች እንዲጠቀሙ እነዛን ኮይኖች ያንን ኮይን ወደ ገንዘብ እንዲቀይሩት ማድረግ ይችላሉ። ያንን ኮይን ወደ አይዲያ መቀየር ይችላሉ። ያንን ኮይን ወደ ተለያዩ ኮሚኒቲ ለሚሰጣቸው ሰርቪሶች መጠቀም ይችላሉ።
የጃፓን ዓለም አቀፍ የትስስር ተቋም ኒንጃ በተሰኘ የስራ ፈጠራ ፕሮጀክቱ አማካኝነት ሸጋ የተሰኘ ጥናትን ጠቅሶ ይፋ ባደረገው ጥናት መሰረት ኢትዮጵያ ውስጥ 77% የሚሆኑ የንግድ ስራዎች ገና በእንጭጩ ወይም በስራ ፈጠራ ቅድመ ደረጃ ላይ እንደሚገኙ አስታውቋል። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረው ዘገባ ኤደን ገረመው። አድማጮቻችን አብራችሁን ስለሆናችሁ አብዝተን እናመሰግናለን። የእሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያ አምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በአርቶቱ ከመላው የአሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የእሁድ ምሽት።
Then I'm in a mess, I'm on a mission.
Bella, 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 Bella.